simple cristiano hayatta onda. የሰራኞችን ጥበብ አጥፋለሁ ያስተዋሎችንም ማስተዋል እጥላለሁ ተብሎ ተጽፏል። ጥበበኛ የታለ? ጸሐፊ የታለ? የዚች ዓለም መርማሪ የታለ? እግዚአብሔር የዚች ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ካላወቀች በትምክህት ሞኝነት የሚያምኑትን ሊያድን እግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ፣ ለአሕዛብ ሞኝነት፣ ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታ ይላል። ከዛ ቀጥሎ እንደገና ደግሞ ሌላ ክፍል ትንሽ እናነባለን። ኢሳያስ 53 ጋር ደግሞ ሄደን ትንሽ እናነባለን። ኢሳያስ 53 ቁጥር 4 ጀምሬ ትንሽ ዱስ ለመስቀሉ በትንሽ መልክ የተጻፈውን ከብሉይ ኪዳን አነባለሁ። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ፣ እግዚአብሔርም እንደተቀሰፈ፣ እንደተሸገረን ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። የጨነቀ ተሰቃየም፣ አሁንም አልከፈለም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አሁን አልከፈለም። በማስጠንቀቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር ተተወገደ። ከትውልዱ ጋር አስተዋለ፣ ከክፉዎችም ጋር መቃብሩን አደረጉ። ከባለጠጎችም ጋር በሞቱ ሆኖም ክፍል አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር ይላል። እግዚአብሔር የተመሰገነ ይሁን። መስቀሉ ለምን አስፈለገ? መስቀሉ ለክርስትና ሕይወታችን ማዕከላዊ ነው። እንደ ትልቅ ምሰሶ በእምነታችን መሀል የቆመ አውታሩን፣ ጣራውን፣ ግድግዳውን ሁሉ ቀጥ አድርጎ የያዘው የመስቀሉ ትምህርት ነው። ይህንን ብዙ ጊዜ ደጋግመን ተነጋግረናል። በደሙ እርቅ አድርጎ ሰውን ከአምላክ ጋር ያስታረቀ መስቀሉ ነው። ወይም እንጨቱ ማለታችን ሳይሆን በመስቀሉ ላይ የሞተው በመስቀሉ ላይ ደሙን ያፈሰሰው ጌታ ኢየሱስ እሱ ነው። በደሙ ሰውንና እግዚአብሔርን ያስታረቀ የተቀበሉትን በእርሱ የሚያምኑትን ሁሉ ያስታረቀ። መስቀል ከሌለ ክርስትና የለም። ስለሆነም የክርስትና ምልክት መስቀል ነው። ሚኒስት ከተማ በዛች በጉብታ ላይ ለማይታወቅ አምላክ ብለው በሚያመልኩበት ጊዜና ሌሎች ብዙ ብዙ ጣዖት ካየ በኋላ ሐዋርያው ጳውሎስ የሰበከላቸው ኢየሱስ ክርስቶስ ከሙታን እንደተነሳ ነው። በዛን ዘመን የነበሩ ግሪኮች የሚያመልኩት አፖሎ የተባለውን ጣዖት ነበር። አንዱ ብዙ ጣዖታት ነበሯቸው፣ አንዱ አፖሎ ነበር። አፖሎ በዛች በአቴንስ ከተማ ተናገረ እየተባለ የሚነገርለት ነገር ነበር። ይህንን አፖሎን ያስተማረ አፖሎን የተናገረው አምላካችን የተናገረው እያሉ የግሪክ ሰዎች የሚያከብሩት ቃል ነበር። ይኸውም ቃል ምን ነበረ? አንድ ሰው ከሞተና ደሙ ከፈሰሰ በኋላ ተመልሶ ሊነሳ አይችልም። ይህን አለ የተባለው የእነሱ ጣዖት የሆነው አፖሎ ነው። ይህም ቃል በጣም ይከበር ነበር። አንድ ሰው ከሞተ በኋላ ደሙ ከተንጠባጠበ በኋላ ደግሞ ከሞት ሊነሳ አይችልም። ይህን ነበረ ግሪኮች የሚያከብሩት የሚያምኑት። በጣም የሚገርመው ነገር ይሄ እየተባለ በኖረበት ስፍራ በዛች አሪዮስፓገስ በተባለች ስፍራ ጉብታ ላይ ነው ሐዋርያው ጳውሎስ ሄዶ ኢየሱስ ክርስቶስ ከሙታን ተነስቷል ብሎ ያወጀው። እጅግ በጣም አስገራሚ ነገር ነው። እንግዲህ እምነታችሁ ከዚህ ማዕከል ከተለየ፣ ከመስቀሉ ከተለየ፣ ቤተ ክርስቲያን ሬሳ ሳጥን ውስጥ ገባች ማለት ነው። ቤተ ክርስቲያን ተዘጋባት የሬሳ ሳጥን ማለት ነው። የጊዜ ጉዳይ ነው እንጂ እንደዚህ ከሆነ ቤተ ክርስቲያን ትጠፋለች እና መስቀሉ ለክርስትና ሕይወታችን ማዕከላዊ ነው። ክርስትና የመስቀል ሃይማኖት ነው። ስለሆነ ክርስትና የኢየሱስ ክርስቶስ አማላጅነት እምነት ነው። አዎ ደግሞ አሉ፣ ይህ በጣም አስፈላጊ ነጥብ ስለሆነ ክርስትና የጌታ የኢየሱስ ክርስቶስ አማላጅነት እምነት ነው። ክርስትና በአንድ አማላጅ ያምናል። እርሱም ሰው የሆነው በቀራንዮ መስቀል ላይ የሞተው ከሞትም የተነሳው ክርስቶስ ኢየሱስ ነው። ክርስቶስ ማማለድ የቻለው አንድ ምክንያት አለው። እርሱም አንደኛ አምላክ በመሆኑ በአምላክ በኩል ያለውን ጉዳይ ሁሉ ይረዳል። ሁለተኛ ሰው በመሆኑ በሰው በኩል ደግሞ ያለውን ድክመት ይረዳል። እንደዛ ሆኖ በመስቀል ላይ ደሙን ስላፈሰሰ የራሱን ደም እንኳን ለማፍሰስ ወደኋላ ስላላለ ኢየሱስ ክርስቶስ አማላጅ ተብሏል። በመስቀሉ ላይ በፈጸመው የተመሰረተ ነው የክርስቶስ ኢየሱስ ምልጃ። ማንም አማላጅ መሆን የሚችል ራሱ ደሙን ያፈሰሰ ብቻ ነው። ደም ካልፈሰሰ ስርየት እንደሌለ ሁሉ እንደዚሁም ደሙን ያላፈሰሰ ደግሞ አማላጅ ሊሆን አይችልም። የእግዚአብሔርን ቃል ከተረዳችሁ፣ የእግዚአብሔርን ቃል ደጋግማችሁ ካነበባችሁ፣ በተለይ የዕብራውያኑን መጽሐፍ ካተኮራችሁበት ይሄ ሀቅ ይገባችኋል። መስቀሉን የተረዳ መጽሐፍ ቅዱስን ተረዳ ማለት ነው። ኢየሱስንም ተረዳ ማለት ነው። ምልጃና መስቀሉ ቅድም እንዳልኩት ከቶም አይለያዩ። መማለድ የሚችል ራሱ ጻድቅ የሆነ የገዛ ራሱን ደም ያፈሰሰ ብቻ ነው ብያለሁ። ደም ያላፈሰሰ አማላጅ መሆን አይ መንግስትና በባለስልጣን ደንብ አባላይ ሊጠቅም ይችላል። ዝቅተኛ ሰው ከፍተኛ ሰው ለመቅረብና ጉዳዩን ለማስፈጸም ሌላ የሰው አማላጅ ይፈልጋል። እግዚአብሔር ግን እንደ ሰው አይደለም። እኛ እርሱን ፍለጋ እስክንሄድ ድረስ አልጠበቀም። ነገር ግን እሱ ራሱ በልጁ በኩል ምድር ወርዶ አማኑኤል ማለት እግዚአብሔር ከኛ ጋር ተብሎ እናንተ ደካሞች ወደ እኔ ኑ ይለናል። ብድግ ብለን በቀጥታ ወደ እርሱ መሄድ ብቻ ነው የሚያስፈልገው። እግዚአብሔር ኃጢአተኛን የሚጸየፍ አምላክ አለመሆኑ በመስቀሉ ገልጦታል። የተሰቀለውም በሁለት ወንበዴዎች መካከል ሲሆን እምቢ ያለው ወንበዴ እዛው ሲቀር፣ ወደ እርሱ ግን በደስታ የመጣ ወንበዴ ያን ወንበዴ ይዞት ገብቷል። መስቀሉ አስፈላጊ የሆነበት ምክንያት አንዳንድ ምክንያቶች መጥቀስ እወዳለሁ። በጣም ቀላል ነገሮች ናቸው፣ የምታውቋቸው እንጂ አዲስ ነገሮች አይደሉም። መስቀሉ አስፈላጊ የሆነበት ምክንያት አንደኛ ክርስቶስ የሞተው ለእኛ ነው። ክርስቶስ የሞተው ለአንተ፣ ለአንቺ፣ ለእኔ ነው። ባለፈው ሳምንት ትምህርታችን ክርስቶስን ለመስቀል ላይ ያበቃ ነው እኛ መሆናችንም ከተለያየ አንጻር ተመልክተን ነበር። የሞተው እሱ ለእኛ ነው። መልካም እረኛ ሕይወቱን ለበጎች ይሰጣል ይላል ዮሐንስ ወንጌል ምዕራፍ 10 ላይ። መልካም እረኛ ሕይወቱን ለበጎች ይሰጣል። ያንን ቅዱስ ቁርባን ባቀረበላቸው ጊዜ ለእናንተ የተሰጠ ስጋዊ ይህ ነው ይላቸዋል፣ ለእናንተ የፈሰሰ ደሜ ደግሞ ይህ ነው ብሎ ያንን ጽዋ ይሰጣቸዋል። በሌላ ስፍራ በቀጥታ ክርስቶስ ለእኛ ሞተ ይላል ቃል። ስለዚህ አንደኛ መስቀሉ አስፈላጊ የሆነበት ምክንያት ክርስቶስ ለእኛ እንዲሞት ነው። ሁለተኛ ክርስቶስ ለእኛ የሞተው ወደ እግዚአብሔር ሊወስደን እግዚአብሔር ጋር ሊያስታርቀን ነው። በደሙ ነው ያንን የጥርግ ግድግዳ አፍርሶ እኛና አምላካችንን አንድ ያደረገው። በሰውና በእግዚአብሔር መሃል መገናኘት እንዲኖር፣ መግባባት እንዲኖር፣ ተቀባይነት እንዲኖር ያደረገን የክርስቶስ ኢየሱስ መስቀል ነው። ለዚህ ነው ለእኛ የሞተው። ሶስተኛ ክርስቶስ የሞተው ለኃጢአታችን ነው። ከልዩ ልዩ አንጻር ነው እየተመለከትን ያለ ነው። ለኃጢአታችን ነው ወደ እግዚአብሔር እንዳንጠጋ ያደረገን፣ የጥል ግድግዳ የገነባው በደላችን ነው። ያንን ነው ደሙ ያጠበው። የሚገርመው ነገር እግዚአብሔርን የሚክዱ ሰዎች ሁሉ ትልቁ እንቅፋታቸው እዚህ ላይ ነው። ትልቁ እንቅፋታቸው እዚህ ላይ ነው። አራተኛ ደረጃ ክርስቶስ ስለ ኃጢአታችን ሲሞት የእኛን ሞት ነው የሞተው። ሳብስቲቱሽን ይባላል። ክርስቶስ ሲሞት ሳብስቲቱት ሆኖ የእኛን ሞት ነው የሞተው። እኛ ነፃ ወጣን ማለት ነው። መስቀሉ ስለ እኛ ስለ እግዚአብሔር ስለ ኢየሱስ ብዙ ነገሮች ይናገራል። በተለይ ሶስት ሀቆችን እንመለከታለን። ስለ እኛ ብዙ ነገር ይናገራል መስቀሉ። ስለ እግዚአብሔር ብዙ ነገር ይናገራል። ስለ ክርስቶስ ኢየሱስ ደግሞ ብዙ ነገር ይናገራል። ስለ እኛ አንደኛ ኃጢአታችን በጣም አስከፊ መሆኑን ይነግረናል። መስቀሉ ያን መስቀል አስፈላጊ ያደረገው የእናንተና የኔ የዓለም ኃጢአት ነው። ያ ኃጢአት እጅግ በጣም አስከፊ ነገር ነው። የኃጢአቱን ክብደት ከመስቀሉ በላይ ሊናገር የሚችል ነገር የለም። የመጨረሻው በደል፣ ትልቁ የሰው ልጅ በደል ክርስቶስ ኢየሱስን መስቀሉ ነው። በዚያም ጊዜ ነው የዓለም ሁሉ ክፋት፣ ጥልቀቱ፣ ስፋቱ፣ መጨለሙ ሁሉ ሊታይ የቻለው። በዚያን ጊዜ ነው ክርስቶስን ወደዚያ የላከው። የእኛ ስግብግብነት፣ የእኛ ምቀኝነት፣ ደካማነት፣ ኃጢአታችን፣ ክፋታችን፣ ተንኮላችን የመሳሰለው ሁሉ ውድቀት ነው። መስቀል በሌለበት ስፍራ ሁሉ ግድየለሽነት ሞልቷል። ራስን መውደድ ሞልቷል። ጥላት፣ ጠብና ክልክል ሞልቷል። እግዚአብሔርም ሌላ ኃጢአት ማስወገጃ መንገድ በማጣቱ ነው በራሱ ላይ ወስዶ መስቀሉ ላይ ወጣ። ይህንን ልብ ብለን የእኛ ነው የምንለው ጥቃት ወግደን ኢየሱስን ስንቀበል፣ ራሳችንን በእሱ ላይ ስንጥል፣ እሱን ስናምን ነው መፍትሄ የምናገኘው። ይህንና ይህን የመሳሰለው ብዙ ነገር መስቀል ስለኛ ይናገራል። ቀጥሎ ስለ እግዚአብሔር ከምንረዳው ይበልጥ የእግዚአብሔር ፍቅር እጅግ እጅግ ድንቅ ነው። ሰፊ ነው፣ ጥልቅ ነው፣ ብዙ ነው። እግዚአብሔር እንዲያው ሊተወን እኮ ይችል ነበር። ያንን ግን አላደረገም። ስለወደደን ነው ልጁን የላከው። እግዚአብሔርም ቃሌን ምኑ ደጋግሞ ይነግረናል። የመስቀሉን መራራነት ታግሶ መከራን ችሎ ኃጢአትን የተሸከመው በፍቅር ምክንያት ነው። ፍቅር አለው እንጂ በእርግጥ ያዳነን የጸጋው ብዛት ነው። እግዚአብሔር ጸጋ አያልቅበትም። ሰፊ ነው ጸጋው። ታጋሽ ነው አምላካችን፣ በጣም ታጋሽ ነው። እንደኛ ለሰዎች አይቸኩልም። እንደኛ ቶሎ ተስፋ አይቆርጥም። ሰይጣን ከጥንት ጀምሮ ክርስቶስ እንዳይወለድ የማዳን እቅዱን እንዳስተናውን ለማድረግ ደጋግሞ ደጋግሞ አቅዶ ሞክሮ ነበር። ክርስቶስ መስቀል ላይ እንዲሞት እዚያም እንዲደርስ ሰይጣን አልፈቀደም። ከድንግል ማርያምም እንዲወለድ አልፈቀደም። በተቻለ መጠን የመሲሁን ዘር አስቀድሞ ከብዙ ሺህ ዓመታት በፊት አስቀድሞ የመሲሁን ዘር ለማጥፋት ሞክሮ ነበር። የእግዚአብሔር ዓላማ በሞላ እንዳይከናወን ዓለም ጠፍታ እንድትቀር የዲያብሎስ ፍላጎት ነበር። መሲሁ ገና ከመወለዱ በፊት ነው ሰይጣን እንዲያጠፋው ያቀደው። እርሱ የሚወለድባቸውን አይሁድ ነው ከጥንት ጀምሮ ሲዋጋቸው የኖረ። አይሁድ ገና በግብፅ ባርነት በነበሩበት ጊዜ ወንድ ሁሉ እንዲገደል ብሎ ፈርዖን አዞ ነበር። ያ ምንድን ነው? ዘሩን ለማጥፋት ነው። ከሩቅ አስቀድሞ መሲሁ እንዳይወለድ ዘሩን ለማጥፋት። ከዚያን ዘመን የነበሩት አዋላጆች ግን እግዚአብሔርን ስለፈሩ ፈርዖንንም አልታገሱትም። ከዚያ በኋላ ብዙ ዓመታት ቆይቶ አታሊያ የተባለች ንግሥት ልጇ አካዚያስ በሞተ ጊዜ በሲ የእስራኤል ዘር ሁሉ ለማጥፋት ፈልጋ ነበር። እሷም የዲያብሎስ መሳሪያ ነበረች። በእሷ የሚመጣበት የእስራኤልን ዘር ሁሉ ለማጥፋት ፈልጋ ነበር። ከነዚህ ዘር ውስጥ ግን አንዱን የአካዚያስ እህት ወስዳ ለካህኑ ለዮዳሄ ሰጠችው። ዮዳሄም ያን ህፃን እግዚአብሔር ቤት ለሰባት ዓመት ደበቀው ይላል የእግዚአብሔር ቃል። ኢዮአስም ካደገ በኋላ ለእስራኤል ተሰጠና አነገሱ። የሰይጣን መንገድ እዚህ ላይ ፈረሰ። የመሲሁ ዘር በዚህ በኩል አመለጠ። ሌሎች ብዙ አሉ። ዲያብሎስ መሲሁ መስቀል ጋር እንዳይደርስ እንዳይወለድ ለማድረግ የሞከረበት። ወደ ፋርስ ዘመን እንመጣለን። ወደ ሀማ እንሄዳለን። የንጉሱ የአሹሬት የቅርብ አማካሪ ነበረ ሀማ። አይሁድ ሁሉ እንዲገደሉ ሀማ ለንጉሱ ነግሮ ንጉሱም እሺ አሰኝቶት አዋጅም አስነግሮ ነበር። ይህንን ነው ንጉሱ ያደረገው። ከህንድ ሀገር ጀምሮ እስከ ኢትዮጵያ ጠረፍ ድረስ ያሉት አይሁዳውያን ሁሉ እየታደኑ እንዲገደሉ ተሞከረ። እግዚአብሔር ግን አርቆ የሚያስብ አምላክ ያችን ቆንጆ ሴት አስቴርን አስቀድሞ የንጉሱ ሚስት አድርጎ አዘጋጅቷት ነበር። በኋላም እኔ እኮ አይሁዳዊት ነኝ ብላ ራሷን ገልጣ በንጉሱ ፊት በህዝቧ ማለች። ምንም እንኳ የሜድና የፋርስ ህግ ባይቀለበትም ንጉሱ አይሁድ ከአደጋ እንዲድኑ ራሳቸውን እንዲከላከሉ ሌላ አዋጅ አወጣ። ጠላቶቻቸውንም ስላጠፉ አሁንም መሲሁን የማጥፋት እቅድ ታገደ። ሀማም ራሱ ከነልጆቹ ተሰቀለ። ሁልጊዜ ክርስቶስ ላይ የሚነሱ ሁሉ ይሰበራል፣ በነው ይጠፋል። በዚህ መንገድ በፋርስ ዘመን የተደረገው ሙከራ ዘሩን ለማጥፋት ተሞከረው ሙከራ ከሸፈ። ከዛም ቀጥሎ ከአንድ 500 ዓመት በኋላ ኢየሱስ ሲወለድ ኮከብ በምስራቅ አመልክቶ ነበር። ይህንን ኮከብ የምስራቅ ጠቢባን ወይም ሰብአ ሰገል የምንላቸው ተከትለው እየተጓዙ ኢየሩሳሌም ደረሱ። ኢየሩሳሌም ሲገቡ ቤተ መንግስት ግቢ ነው ንጉስ የሚወለደው በማለት ወደ ሄሮድስ ቀረቡ። ሄሮድስም ብዙ ነገር ከተረዳ በኋላ ልጁ ስታገኘው ኑና ለእኔም ንገሩ፣ እኔም እጄ እሰግድለታለሁ ብሎ በተንኮል ሸኛቸው። ሄዶ ህፃኑን አገኙ፣ ሰገዱለት፣ ስጦታቸውን ሰጡ። ሌሊት በተኙበት መልአክ በህልም ስለተናገራቸው ህፃኑን አግኝተው የሰገዱለት ሰብአ ሰገል ተነስተው ተደብቀው በሌላ መንገድ አስታብረው ወደ ሀገራቸው ተመለሱ። ሄሮድስ እነዚህ ጎብኚዎች እንዳታለሉት ሲያውቅ በጣም ተናደደ። እዚያ በኋላ ከሁለት አመት እድሜ በታች ያላቸው ህጻናት ሁሉ እንዲታረዱ አዞ በሱ ምክንያት ብዙ ህጻናት አስፈጀ። ብዙ ቤተሰብ እንዳለቀሰ ቃሉ ይናገራል። በዚያኑ ጊዜ ለዮሴፍ በህልም ተነገረው። ህፃኑን ይዞ ወደ ግብፅ ምድር እንዲሄድ ዮሴፍም ያልተፈጸመ ህፃኑ ሄዶ በግብፅ ምድር ከፍ እስኪል ድረስ ቆየ። ሄሮድስ እስኪሞት ድረስ ቆየ። አሁንም ወደ መስቀል እንዲጓዝ የተወለደው መሲህ በዚህ ሁኔታ ከሞት ዳነ። እንዳይሆን ብሎ ጴጥሮስ እንደገሰጸውና ክርስቶስ ደግሞ አንተ ሰይጣን ብሎ በጉልህ አንተ ሰይጣን የሰውን እንጂ እግዚአብሔርን አትፈልግም ብሎ አጠገቡ እንዳባረረው እናነባለን። እዚህም ላይ ሰይጣን ሀሳብ ከሸፈ። ከዚያም በኋላ በይሁዳ አስቆሮቱ በውስጥ ገብቶ ኢየሱስን አሳልፎ ለመስጠት እንደሞከረ እናውቃለን። በዚህም ጊዜ እንግዲህ ኢየሱስ መስቀል ጋር ደርሷል። ከመስቀሉ ጥቂት ቀን ነው የቀረው። ግን ሰይጣን ኢየሱስን አሳልፎ ለመስጠት ሞከረ። ጌታ ኢየሱስ ግን አብ እንደላከው እርሱም ራሱ መስቀል ላይ ለመውጣት ፈቃደኛ እንደሆነ ወደ መስቀሉ የሚሄደው ሰው አስገድዶ ሳይሆን በገዛ ፈቃዱ እንደሆነ፣ እቅዱ ተበላሽቶበት ሳይሆን በራሱ ፍላጎት እንደሆነ ስላወቀ ለመሞት በቃ። ክርስቶስም ከሞት ሲነሳ በመስቀል ላይ ሆኖ ክርስቶስ ያ የዲያብሎስ መሸነፊያ ሆነ። በዘፍጥረት 3:15 ላይ በአንቺና በሴቶቹ መሀል በዘርሽና በዘሯ መሀል ጠላትነትን አደርጋለሁ ብሎ የተነገረው ትንቢት ለፍጻሜ ደረሰ። መሲሁ በዚህ መንገድ በዘመናት ሁሉ ሊታቀደው ይከናወናል የተባለው የዲያብሎስ ሴራ እንደከሸፈና እግዚአብሔር ያሰበውን ማንም ሊከለክል ስለማይችል መስቀሉ ድረስ መጥቶ ሞት ማጥመሱን እናያለን። ኃጢአታችንም በራሱ ሰውነት በእንጨት ላይ መሸከሙን እናያለን። ዛሬም ቢሆን ሰይጣን ተስፋ አልቆረጠም። መሲሁን ማቆም ሲያቅተው ዛሬ ደግሞ የመሲሁን ፍሬ እየተዋጋ ነው። ጦርነቱን በእናንተና በሌላ እያካሄደ ነው። ያንን ጦርነት በእኛ ህይወት እናየዋለን። እግዚአብሔር በመረጣት ምድር እግዚአብሔር በመረጣቸው ህዝብ በእስራኤል ህዝብ ላይ ያንን ከባድ ጦርነት ዛሬ እናያለን። ያለን ጦርነት መላው እግዚአብሔር በደሞ የተዋቸውን ህዝብ ሲዋጋው እናያለን። ይሄ ሁሉ ታሪክ ኃጢአት ምን ያህል አስከፊ እንደሆነ ያሳየናል። እግዚአብሔር ደግሞ ያንን እንዳቀደና ያንንም በመስቀሉ በኩል እንዲሆንም እግዚአብሔር ስለወሰነ ይህንም እናያለን። ሰይጣን ደግሞ ያንን ለማክሸፍ በዘመናቱ ሁሉ ደጋግሞ ደጋግሞ እንደሞከረ እናያለን። በዚህ ምክንያት ነው አለፉት ጥቂት ደቂቃዎች ውስጥ ሰይጣን ዲያብሎስ መሲሁ ለማጥፋት ደጋግሞ ደጋግሞ እንደሞከረ የዘረዘርኩት። ሶስተኛው የክርስቶስ ድነት በነፃ የሚመጣ ነው። የክርስቶስ ድነት መጀመሪያ ኃጢአት በጣም አስከፊ ነው ብዬ ነበር። ስለኛ ስለ እግዚአብሔር ደግሞ እግዚአብሔር ፍቅር ነው ከምንረዳው ይመጠት እየተናገረ ነበር። አሁን በሶስተኛ ደረጃ ደግሞ ስለ ክርስቶስ ነው የምናገረው። የክርስቶስ ማዳን በነፃ የሚሰጥ ነው። እዚህ ምክንያት ነው ወንጌል የምስራች የተባለው። ማዳኑ በነፃ የሚሰጥ ነው። ብታስቡት ቆመ ብላችሁ ከዚህ የበለጠ ደስታ ያለ አይመስል። ምንም እንኳ ዛሬ በዙሪያችን ብትመለከት ብዙ የሚያሳዝን ነገር ብናይ፣ ብዙ የሚያስከፋ የሚጎዳ ነገር ብናይ፣ ብዙ ተስፋ የሚያስቆርጥ ነገርም ብናይ፣ ወገኖቼ እዚህ ነጥብ ላይ ግን እንደሰት ይገባል። ይህ ተስፋ ሊሆነን ይገባል። ዳገት ቁልቁለቱን እንድንወጣ፣ ፈተና እንድናሸንፍ፣ ይህ ኃይል ሊሆነን ይገባል። የክርስቶስ ድነት የሚሰጠው በነፃ ነው። ለምን? ዋጋው ተከፍሏል። ዋጋውንም የከፈለው ጌታ ራሱ ነው። ክቡር ዋጋ የተከፈለው በገዛ ክቡር ደሙ እርሱ እኛን ዋጀ። ያኔ ነው ተፈጸመ ብሎ ከመስቀል ላይ ያወጀው። ተፈጸመ። ሰይጣን ያሰበው ሁሉ ከሽፎ፣ ሰዎች ሁሉ ያደረጉት ከሽፎ፣ በቀራንዮ መስቀል ላይ መዳናችን ተፈጸመ። በፍርድ ቤት ውስጥ ሰዎች በድሮ ጊዜ ውል ሲዋዋሉ፣ ነገሮች ሲሟሉ የሚሉት ቃል ነው የግሪኩ ቃል። አንዴ ማህተሙ ከታተመ ጉዳዩ አለቀ ማለት ነው። ተፈጸመ። እንግዲህ ይሄ ስለሆነ ኃጢአት ልናበዛ አልተጠራንም። ይህ ግንዛቤና መረዳት በበለጠ እናንተና እኔን በቅድስና እንድንኖር ሊጠራ ሊመራ ሊያስችለን ሊገፋፋን ይገባል። የእናንተና የኔ ድርሻ ራሳችንም ከመስቀሉ ርጌ ዝቅ ማድረግ፣ በዛ ላይ የተሰቀለው የእግዚአብሔር ልጅ ስለሆነ ከመስቀሉ ርጌ ራሳችንን ዝቅ ማድረግ የእግዚአብሔር ይበልጣልና፣ የእግዚአብሔር ሀሳብ ይበልጣል። እንደ ሰው መረዳት ሳይሆን ቅድም ቆሮንቶስ ያነበብኩት እንደ ሰዎች ጥበብ ሳይሆን ይህ የእግዚአብሔር መንገድ የእግዚአብሔር ምርጫ የእግዚአብሔር ጥበብ ስለሆነ ራሳችን ከመስቀሉ ግዜ ውቅ ልናደርግ ይገባል። ሁለተኛ ኃጢአታችን ልናዝዝ ይገባል። በቃሉ ውስጥ ተደጋግሞ የምናነበው ነቢያትም ሲያስተምሩት የነበረው ዮሐንስ መጥምቁ ሲያስተምረው የነበረው ጌታ ኢየሱስን ማስተማር ሲጀምር በቅድሚያ ከአንደበቱ የወጣው ይሄ ነው፣ የኃጢአት መናዘዝ። ይሄ በጣም አስፈላጊ ነገር ነው። ሶስተኛ ሙሉና ነጻ የሆነ ይቅርታ ልንቀበል ይገባል። ሙሉና ነጻ የሆነ ይቅርታ ልንቀበል ይገባል። ያ ይቅርታ ለእኛ ተዘጋጅቷል። እግዚአብሔርም ለእኛ ሊሰጠው ይፈልጋል። ይህንን ግን ማድረግ ትዕቢታችን አይፈቅድም፣ አእምሯችን አይፈቅድም፣ አስተሳሰባችን አይፈቅድም፣ በዓለም ውስጥ የቀሰምነው ትምህርት አይፈቅድም። ሌላ ነው ግን ማድረግ ይገባል። እንዴት እኔ ራሴን ለማዳን ትንሽ እንኳ አላሟጣም የሚል ትዕብት ፊት ያለብን ይመስላል። እንዴት እኔ በለጣ አድናለሁ? እንዴት ሰውስ ያድነኛል? የራሴን ለማዳን በገዛ እጄ ነው እንጂ የምችለው። በራሴ እንኳ እንዴት ትንሽ አላዋጣም እንላለን። ስለዚህ ይመስለኛል መስቀሉ የማደናቀፊያ እንቅፋት የሆነብን። መስቀሉ ማደናቀፊያ ነው የሆነብን። እንግዲህ ወገኖች ክርስቶስ ሲሞት እግዚአብሔር ብዙ አስደናቂ ነገር እንዳደረገ እናያለን። ብዙ አስደናቂ ነገር እግዚአብሔር ፈጸመ። ልጁ ተሰቅሎ ተመልካች ሁሉ ወደ ቤቱ ሄደ። የሚያሾፈው ሁሉ ወደ ስራው ተበተነ። ክርስቶስም መስቀል ላይ ሆኖ አባት ሆይ የሚያደርጉትን አቁምና ይቅር በላቸው ብሎ ማለደ። ቀስ በቀስ በዛችን ቀን በዛችን ሰዓት በዛ በመስቀል ዙሪያ ትልቅና ከባድ ፊት ማንም እንዳያይ ጨለማ ሆነ። የተፈጸመውን ግፍ ማንም እንዳይሰማ ጸጥታ ሆነ። ግን ደግሞ አለ ጨለማ ምድር አለበሳ። የተፈጸመውን አስተካሪ ድርጊት ማንም እንዳያይ ጨለማ ሆነ። የተፈጸመውን ግፍ ሰማ ጸጥታ ሆነ። የእግዚአብሔር ልጅ የቻለውን መከራ ብቻውን ቻለ። አብ እንኳ እንደ ሰውና ፊቱን እንዳልጎረበት ያረባለን ለምን ተውከኝ ብሎ ከመስቀል ላይ እስኪጮህ ድረስ የእግዚአብሔር ልጅ ሲወለድ በኩለ ሌሊት ብርሃን ነበረ። የእግዚአብሔር ልጅ ሲሞት በቀትር ጨለማ ሆነ። አስደናቂ ነገር ነው። አስደናቂ የሆነ የእግዚአብሔር ልጅ ሲወለድ በኩለ ሌሊት ብርሃን ነበረ። የእግዚአብሔር ልጅ ደግሞ ሲሞት በቀትር ጨለማ። ቅድም ያነበብኩት የኢሳያስ መጽሐፍ ሁሉን ጨርሶታል። ኢሳያስ 53 እድሜ አነበውና አበቃለሁ። ኢሳያስ 53 ከቁጥር 5-6 ያለው እርሱ ግን ስለ መተላለፋችን ቆሰለ፣ ወደ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ። እርሱም ቁስል እኛ ተመወዘ፣ እኛ ሁላችንም እንደ በጎች ተቈጠርን፣ ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንም በደል በእርሱ ላይ አኖረ ይላል። ዮሐንስ 1:29 ላይ ደግሞ ዮሐንስ አስቀድሞ እዛ መስቀል ላይ አይቶት እነሆ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ይላል። እነሆ የእግዚአብሔር በግ የዓለምን ሁሉ ኃጢአት የሚያስወግድ። ይህን ሁሉ ለማስተዋል ይህን ሁሉ ለመገንዘብ ለዚህ ሁሉ ደግሞ ለመገዛት ሕይወታችንን እንድንሰጥ እግዚአብሔር ይርዳል። እግዚአብሔር ለሁላችንም ጸጋውን ያብዛ። ለእያንዳንዳችሁ እዚያው ያብዛ። መስቀሉ ለምን አስፈለገ? ምክንያቱ አንተ ነበር፣ ምክንያቱ አንቺ ነሽ፣ ምክንያቱ ደግሞ እኔ ነኝ። መስቀሉ ለምን አስፈለገ? ኃጢአተኛ ስለሆነ እግዚአብሔር ፍቅር ስለሆነ ክርስቶስ ደግሞ ጠበቀላችሁ። እግዚአብሔር ይባርካችሁ። አንድ ሰው በጸሎት ይመራ ፈቃደኛ የሆነ በጣም ደስ ይለኛል። አሁን እዚህ ላይ አበቃለሁ። አንድ ሰው ማይክሮፎን ወስዶ ጸድ የለም ከዛ በኋላ መዝሙሮች ይሰማለ። ፕሮግራሙ በሌላ በሌላ ጉዳይ ይቀጥላል። እግዚአብሔር አብስቶን ባርካችሁ። የዛሬ ሳምንት ደግሞ